Hagyanya Report. ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የሚያግዛትን አምስተኛ ዙር ድርድር በግንቦት ወር ልታካሂድ ነው። የንግድና ቀጠናዊ ትስስር ሚኒስትር ገብረ መስቀል ጫላ እንደገለጹት ኢትዮጵያ ከ20 አመታት በፊት የዓለም የንግድ ድርጅት አባል ለመሆን እንቅስቃሴ መጀመሯ ይታወሳል። ይሁንና በኮቪድ-19 ወረርሽኝና በሌሎች ምክንያቶች ድርድሩ ተቋርጦ እንደነበር የሚታወስ ነው። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን የጀመረችውን ጥረት ከቅርብ አመታት ወዲህ ከቆመበት ለማስቀጠል የተለያዩ ተግባራት ያከናወነች መሆኑንም ሚኒስትሩ አስታውቋል። ይህንንም ተከትሎ የኢትዮጵያ ልዑካን ቡድን በሐምሌ ወር 2015 ዓ.ም ተመረጠ ወደ ጄኔቫ አቅንቶ ከድርጅቱ ዋና ዳይሬክተር ጋር በጉዳዩ ዙሪያ ውይይት ማድረጉን አስታውቋል። በውይይቱም ኢትዮጵያ በ3 አመታት ውስጥ የድርድር ሂደቱን እንዲጠናቀቅና የድርጅቱ አባል እንድትሆን ከስምምነት መደረሱን ያስታውሱት። በዚህም ከኢትዮጵያ ጋር ድርድር ለማድረግ ፍላጎት ካላቸው ከአባል ሀገራቱ 180 የሚጠጉ ጥያቄዎችና 9 ሰነዶች መቅረባቸውን ተናግረዋል። በቅርብ ጊዜ ውስጥም ድርጅቱ በሚያመቻቸው መድረክ ድርድሩ እንደሚጀመር ሚኒስትሩ አስታውቀዋል። ኢትዮጵያ የዓለም ንግድ ድርጅት አባል እንድትሆን የሀገሪቱን ጥቅም በሚያስጠብቅ እንዲሁም የኢኮኖሚ ልማትና የንግድ ተወዳዳሪነትን በሚያረጋግጥ አግባብ ለመደራደር ዝግጅት እየተደረገ እንደሚገኝ ሚኒስትሩ አስረድተዋል። ኢትዮጵያ በዓለም ንግድ ድርጅት ውስጥ በታዛቢነት መሳተፍ የጀመረችው እንደ አውሮፓውያኑ አቆጣጠር በ2003 ነበር። ኢትዮጵያ የድርጅቱ አባል ለመሆን የቃዎችና የአገልግሎት ንግድ ኦፈር፣ የገቢዎች ንግድ ፈቃድ አሰራር መረጃዎች፣ የመንግስት የንግድ ድርጅቶች መረጃ፣ ንግድና ንግድ ነክ ህጎች መርሃ ግብር እንዲሁም የውጭ ንግድ ድጎማና የግብርና ምርቶች ድጋፍ ሰነዶችን የማሟላት ስራ እየሰራች መሆኗን የንግድና ቀጠናዊ ትስስር ሚኒስቴር መረጃ ያመለክታል። በነዳጅ የሚሰሩና ሙሉ በሙሉ በውጭ ተገጣጥመው ወደ ኢትዮጵያ የሚገቡ የግል ተሽከርካሪዎች ላይ የውጭ ምንዛሬ ቀባ ተጣለ። በነዳጅ የሚሰሩና ሙሉ በሙሉ ከውጭ ተገጣጥመው የሚመጡ አውቶሞቢሎች ወደ ሀገር ውስጥ እንዳይገቡ የውጭ ምንዛሬ ቀባ መጣሉን ጉምሩክ ኮሚሽን አስታውቋል። የኮሚሽኑ የታሪፍ ምደባና የስሪት ሀገር አወሳሰን ዳይሬክተር አቶ ካሳያ የለ እንደተናገሩት እቀባው ሙሉ በሙሉ በኤሌክትሪክና በሃይብሪድ ወይም ደግሞ በኤሌክትሪክና በነዳጅ የሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዲገቡ ለማበረታታት ነው ብለዋል። እቀባው ቀጣይነት እንደሚኖረው የተነገረ ሲሆን በነዳጅ የሚሰሩ አውቶሞቢል ተሽከርካሪዎችን ወደ ሀገር ውስጥ የሚያስገቡ አስመጪዎችም ጥንቃቄ ማድረግ እንዳለባቸው ማሳሰቢያ ተሰጥቷቸዋል። የትራንስፖርትና ሎጂስቲክስ ሚኒስቴር ከሳምንታት በፊት በነዳጅ የሚሰሩ ተሽከርካሪዎችን ማገዱን ለሕዝብ ተወካዮች ምክር ቤት አባላት ሲያስታውቅ፣ ገንዘብ ሚኒስቴር ደግሞ እገዳው ተግባራዊ እንደማይደረግና በቅድ ደረጃ ያለ መሆኑን ማስታወቁ ይታወሳል። ራስ ገዟ ሶማሊላንድና ፑንትላንድ የሶማሊያ መንግስት በሃርጌሳና ጋሮዊ የሚገኙ ቆንስላዎች እንዲዘጉ ያሳለፈውን ውሳኔ ተቃወሙ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ከራስ ገዟ ሶማሊላንድ ፕሬዚዳንት ሙሴ ቢሄ አብዲ ጋር ከአራት ወራት በፊት በአዲስ አበባ የመግባቢያ ስምምነት መፈራረማቸው ይታወሳል። ይህ ስምምነት ሶማሊላንድን የራሷ ሉዓላዊ ግዛት አድርጋ በምታያት ሶማሊያ ዘንድ ከፍተኛ ቁጣና ተቃውሞን ማስከተሉ አይዘነጋም። ይህን ተከትሎም ሶማሊያ የተለያዩ ዲፕሎማሲያዊ እርምጃዎችን ስትወስድ የቆየች ሲሆን ባሳለፍነው ሐሙስም በኢትዮጵያ ላይ የወሰደቻቸውን እርምጃዎች የሀገሪቱ ጠቅላይ ሚኒስትር ጽህፈት ቤት ይፋ አድርጓል። በዚህ መሰረትም በራስ ገዞቹ ሶማሊላንድና ፑንትላንድ ዋና ከተማ በሆኑት ሃርጌሳና ጋሮዊ ያሉ የኢትዮጵያ ቆንስላ ጽህፈት ቤቶች እንዲዘጉ ውሳኔ አሳልፈዋል። በተጨማሪም በሁለቱ ቆንስላዎች ውስጥ የሚገኙ የኢትዮጵያ ዲፕሎማቶችና ሰራተኞች በአንድ ሳምንት ውስጥ ሶማሊያን ለቀው እንዲወጡ ውሳኔ ማሳለፋቸው ይታወሳል። በተጨማሪም በሁለቱ ቆንስላዎች ውስጥ የሚገኙ የኢትዮጵያ ዲፕሎማቶችና ሰራተኞች በአንድ ሳምንት ውስጥ ሶማሊያን ለቀው እንዲወጡ ውሳኔ ተላልፏል። እንዲሁም የሶማሊያ የውጭ ጉዳይ ሚኒስቴር ባወጣው የኢትዮጵያ አምባሳደር ሙክታር መሐመድ ዋሬ ሶማሊያን ለቀው እንዲወጡ የ72 ሰዓታት ጊዜ መስጠቱም ይታወቃል። በተጨማሪም ሶማሊያ በአዲስ አበባ የሚገኙትን አምባሳደሯን ለውይይት ወደ መቋዲሾ መጥራቷንም ሚኒስቴሩ አስታውቆ ነበር። ይህን ተከትሎም ራስ ገዟ ሶማሊላንድና ፑንትላንድ የሶማሊያ መንግስት በሁለት ግዛቶች ያሉ ቆንስላዎች እንዲዘጉ ያሳለፈው ውሳኔን አውግዘዋል። የሶማሊላንድና ፑንትላንድ አስተዳደሮች የሶማሊያ መንግስት ቆንስላዎች እንዲዘጉ ያሳለፈውን ውሳኔ አንቀበልም ብለዋል። የሶማሊላንድ የውጭ ጉዳይ ሚኒስትር ምክትል ሚኒስትር ሮዳ ኤሌሶሬድ ለሮይተርስ እንደተናገሩት የሞቃዲሾ መንግስት የሚናገረው ምንም ይሁን ምን ቆንስላው ክፍት ሆኖ ይቆያል ብለዋል። የፑንትላንድ የማስታወቂያ ሚኒስትር መሐመድ አይዲ ድሪር ለአሜሪካ ድምፅ የሶማሊኛ ቋንቋ አገልግሎት በሰጡት አስተያየት ደግሞ የሶማሊያ ውሳኔ አይሰራም ብለዋል። ኢትዮጵያ ጀማሪ ስራ ፈጣሪዎችን ለማበረታታት ከግብር ነጻ አድል ፈቀደች። የኢትዮጵያ ጀማሪ ስራ ፈጣሪዎች አውደ ርዕይ በአዲስ አበባ ሳይንስ ሙዚየም ሰሞኑን እየተካሄደ ነው። ጠቅላይ ሚኒስትር አብይ አህመድ በአውደ ርዕዩ መክፈቻ ላይ ተገኝተው ባደረጉት ንግግር ለጀማሪ ስራ ፈጣሪዎች ወይም ስታርታፕ የተለያዩ ማበረታቻዎች መደረጉን ተናግረዋል። ለስራ ፈጣሪዎች ከተደረጉ ማሻሻያዎች መካከል ከግብር ነጻ አድል፣ ከውጭ ንግዶች የሚያገኟቸውን የውጭ ምንዛሬ ገቢዎች ሙሉ በሙሉ እንዲወስዱ፣ ንግድ ፈቃድ ለማውጣት የግድ ቢሮ ያስፈልግ የነበረውን ማንሳት፣ አዲስ ሀሳብ ላላቸው ደግሞ ብድር ማመቻቸትና ሌሎችም ተጠቃሾች ናቸው። የአውደ ርዕይ ለ20 ቀናት ይቆያል የተባለ ሲሆን ጎብኚዎች ወደ ሳይንስ ሙዚየም በማቅናት መግባትና መጎብኘት እንደሚችሉ ተገልጿል። ከተደረጉ ማሻሻያዎች መካከል አንዱ የፈጠራ ሀሳብ ያላቸውን ወጣቶች ሀሳባቸውን ወደ ተግባር ለማዋል በሚፈልጉበት ወቅት ያለምንም የንግድ ቤት ኪራይ ውል ስራ መጀመር የሚችሉበትን አዲስ አሰራር መዘርጋቱ ተነግሯል። በተጨማሪም ማንኛውም የውጭ አገር ፈንድ ያገኘ ስታርታፕ ሙሉ በሙሉ የውጭ ምንዛሬውን ለሚፈልገው ስራ ማዋል የሚችልበት አሰራር ተግባራዊ መደረጉንም ጠቅላይ ሚኒስትሩ በወቅቱ አመልክተዋል። አዲስ የፈጠራ ስራ ያላቸውና ስራቸውን ወደ ገቢ መቀየር የሚችሉ ወጣቶችም በውጭ አገራት ለተለያዩ አገልግሎቶች ክፍያ በሚጠየቁበት ወቅት በባንኮች በኩል መንግስት በሚያመቻቸው አሰራር ክፍያ መፈጸም የሚችሉበት አማራጭ እንደሚመቻችል ላቸውም ተገልጿል። በሌላ በኩል በፈጠራ ላይ ለተመረኮዙ ቴክኖሎጂ መር ስራ ፈጣሪዎች በጉምሩክ አሰራር ሂደት የሚያጋጥሙ ክፍያዎችን የሚቀንስና የጉምሩክ ድጋፍ የሚያገኙበት ማዕከል እንደሚቋቋምም ጠቅላይ ሚኒስትሩ አስታውቀዋል። በአገር አቀፍ ደረጃ ያለውን የስታርታፕ አውድ በማስፋት ቢሊዮን ዶላሮችን የሚያንቀሳቅሱትን ችግር ፈጂ የቴክኖሎጂ ስራ ፈጣሪዎችን ማሳደግ እንደሚያስፈልግም ተጠቁሟል። ስራ ፈጣሪዎቹን ለማበረታታት ሲባልም የውጭ ቀጥታ ኢንቨስትመንት ህጎች ዳግም እንደሚሻሻሉ ጠቅላይ ሚኒስትሩ በአውደ ርዕዩ መክፈቻ ላይ ተናግረዋል። መንግስት ጀማሪ ስራ ፈጣሪዎችን ለማበረታታት በሚልም የገንዘብ ድጋፍ ማድረግ የሚያስችሉ አሰራሮችን እንደሚከተልም ተገልጿል። የልማት ባንክ የተሻለና አዲስ የስራና ቢዝነስ ሀሳብ ይዘው ለሚመጡ ጀማሪ ስራ ፈጣሪዎች የገንዘብ ድጋፍ ያደርጋል የተባለ ሲሆን ብሔራዊ ባንክም የኢትዮጵያ ባንኮች ለጀማሪ ስራ ፈጣሪዎች ምቹ አሰራር መዘርጋት እንዲችሉ ድጋፍ እንደሚያደርግም ተገልጿል። በኢትዮጵያ ከ10 ሚሊዮን በላይ ወጣቶች ስራ አጥ እንደሆኑ የስራና ክህሎት ሚኒስቴር ሪፖርት የሚያስረዳ ሲሆን በየዓመቱ 2 ሚሊዮን የስራ ዕድል ካልተፈጠረ የኢኮኖሚና ማህበራዊ ቀውስ እንደሚያጋጥም ተገልጿል። በኢትዮጵያ በየዓመቱ 200 ሺህ ወጣቶች ከከፍተኛ የትምህርት ተቋማት ውስጥ በመጀመሪያ ዲግሪና ከዚያ በላይ እንደሚመረቁ የትምህርት ሚኒስቴር ሪፖርት ያስረዳል። የዓለም ባንክ ለኢትዮጵያ የ1.72 ቢሊዮን ዶላር ድጋፍና ብድር ፈቀደ። የብድርና የድጋፍ ስምምነቱ በኢትዮጵያ ዘላቂ ልማትን ለማረጋገጥ የሚውሉ 6 ፕሮጀክቶችን ለመተግበር እንደሚውል ተገልጿል። የድጋፍ ስምምነቱን የገንዘብ ሚኒስትሩ አቶ አህመድ ሺዴና በዓለም ባንክ የኢትዮጵያ ዳይሬክተር ኦስማን ዲዮን ተፈራርመውታል። ከተደረገው ድጋፍ ውስጥ 300 ሚሊዮን ዶላር የሚሆነው በገጠር አካባቢዎች የምግብ ዋስትናን ለማረጋገጥ የሚደረገውን ጥረት ማሳለጥ ለሚያስችል የመንገድ መሰረተ ልማት ግንባታ እንደሚውል ተገልጿል። 200 ሚሊዮን ዶላሩ ደግሞ በኢትዮጵያ እየተተገበረ የሚገኘውን የሴፍቲኔት ፕሮግራም ለማጠናከርና ለማስፋፋት እንደሚውል የገንዘብ ሚኒስቴር መረጃ ያመለክታል። በተመሳሳይ ከተሰጠው ብድር ውስጥ 340 ሚሊዮን የሚሆነው በኢትዮጵያ ቆላማ አካባቢዎች የሚኖሩ አርብቶ አደርና ከፊል አርብቶ አደር የማህበረሰብ ክፍሎችን የኑሮ ሁኔታ ለማሻሻል እንደሚውል ተጠቅሷል። 522.6 ሚሊዮን ዶላር በላይ የሚሆነው ደግሞ በኢትዮጵያ ኤሌክትሪክ ኃይል ተደራሽነትን ለማስፋፋትና ታዳሽ ኃይል ማመንጨት የሚቻልበትን ሁኔታ ለመደገፍ እንደሚውል ነው የተገለጸው። 275 ሚሊዮን ዶላር የሚሆነው ደግሞ በኢትዮጵያ ከተሞች የንጹህ መጠጥ ውሃ አቅርቦትንና ተደራሽነትን ለማስፋፋት እንደሚውል ተገልጿል።
እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharic ይጎብኙ።